ሁለት ግጥምጥም ክፉ ደጉ ሁሉ
ሁሉን እያየነው ካለምስቅልቅሉ
በጊዜ ቅጥልጥል ቀን ሳምንት ወራቱ እየተዋለዱ
በብዙ በብዙ ወይናችን ላይ ሄዱ።
ይመስገን ፈጣሪ ለዛሬ አብቅቶናል ይኸው በቸርነት
ከስተት ታርመን የእርሱ እንድንሆንለት
የአምላክ ስጦታ እነሆ አዲስ ዘመን እነሆ አዲስ ዓመት።
ባርክልን አቤቱ ይህን የምሕረት ዓመታችን በቸርነት ብዛት ለሕዝቦች ኢትዮጵያ እንድንገዛ ለቅዱስ ስም እንዲሆንልን ኑሯችን በሰላም በደህና በዚህ ዓመት
እንኳን አደረሳችሁ ውድ ምእመናን።
ዛሬ ያለነው ከብዙሃኑ ክፍለ ዓለማት ለየት ባለው ዘመን መለወጫችን ሰሞን ነው።
ይህ ልዩ የሆነ የዘመን ስሌታችን አንደኛው መለያ ባለ 13 ወር ያደረገን ወርሃ ጳጉሜን ነው።
ይቺ ትንሿን ወር ጳጉሜንን ታዲያ ብዙ ክርስቲያኖች በብዙ መንዝራት ሲጠቀሙባት እናያለን።
እነኚህ ምእመናን ይቺን አጭር የዓመቱ ማሳረጊያ ጊዜ በጠበል በጾም በጸሎት በስዌ መነዝሯትና ለአዲሱ ዓመት መባቻ በረከትን ያተርፉባታል።
በእርግጥም ይህን መሰሉ መንፈሳዊ ዝግጅት አዲሱን ዓመት በአዲስ መንፈስ ለመቀበል የሚያስችለን ይሆናል።
ጳጉሜን ከመንፈሳዊና ከሃይማኖታዊ መልእክቱ አንጻር ያለውን እይታ ያስረዱን ዘንድ መጋቢ ሐዲስ ሮዳስ ታደሰን ወንድማችን አነጋግሯቸዋል። ወደዛው እናምራ።
የጳጉሜን ወር ያለው ሃይማኖታዊ መልእክት በተለይ ለተምጻት ነገር የሚታሰብበት ነው። አሮጌው ዓመት ተካቶ አዲሱ ዓመት የሚተካበት በመሆኑ ልክ እንደ ደብረ ዘይት ያለ ንባብ ይነበባል። ምስባኩም ልክ እግዚአብሔር ሰጋሃደ ይመጽ ወአምላክነ ሂ ያረምም እሳት ይነድድ ቅድሚሁ መዝሙር 47 ላይ እግዚአብሔር በግልጥ ይመጣል አምላካችንም ዝም አይልም እሳት በፊቱ ትነዳለች የሚለው የለተ ምጽአትን ነገር ይታሰብበታል። ምክንያቱም ጌታም ሰማይና ምድር ያልፋሉ ቃል የገና ያልፍም ብሎ እንዳስተማረ ይቻለ ማልፋ አዲሱ ዓለም የምትተካበት ጊዜ አለና አሮጌው ዓመት ለአዲሱ ዓመት መንደርደሪያ እንደሆነ ይህ ዓለም የሚያልፍበት የለተ ምጽአት ነው። ሌላው ደግሞ የቅዱስ ሩፋኤል በዓል ጳጉሜናም 3 ይከበራል። ያን ጊዜ ርህወተ ሰማይ ተብሎ በተለይ የሰው ሁሉ ጸሎት የሚያርግበት ውሆች የሚቀደሱበት ጊዜ ተብሎ በቤተ ክርስቲያናችን ስለሚከበር በተለይ በገጠሩ ወንዝ እየተወረዱ እንደ ጠበል በእምነት በመቁጠር የሚጠመቁበትና በተለይ በዛን ጊዜ የሚዘንበው ዝናብ ደግሞ የምህረት ዝናብ እንደሆነ የሚያስቡበት በተለይ ይህም የቅዱስ ሩፋኤልን ቃል ኪዳን ከማመንና ከመጠበቅ አንጻር በዓሉ ሊከበር ችሏል።
እንግዲህ ወርሃ ጳጉሜን እንዲህ እንዲያከሰለፍ ነው እንዲህ እንቁጣጣሽ ይከተላል።
አዲስ ዓመት ከእግዚአብሔር የሚሰጠን ተጨማሪ መኖሪያ ፍቃድ ነው የሚል አባባል አለ። እኛ አስቀጣዩን ዓመት እንዴት እንቀበለው?
ራሳችንን አየት እናደርግ ዘንድ ስለ አዲስ ዓመት መንፈሳዊ ለውጥ ጥቂት እንበል።
አዲሱ ዓመት መሸጋገሪያ ዘመን የሚሆነው ዓመቱን ዓመተ ንስሐና ዓመተ እርቅ ስናደርገው ነው። እነዚህ ሁለቱ የየራሳቸው የሆነ መልእክት አላቸው። ንስሐ በይዘቱም ሆነ ባፈጻጸሙ ጥልቅ ምስጢር ያለው ቃል ነው። ቅዱስ ዮሐንስ መጥምቅ በጊዜው እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁ አብርሃም አባት አለ እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል በማለት የንስሐን ዘርፈ ብዙነት ተንትኖ አስቀምጧል። ማቴዎስ ምዕራፍ 3 ከቁጥር 9 እስከ 10 ገለጸው። የመጀመሪያው የንስሐ ፍሬ ከመንፈሳዊ ትምክህት መላቀቅ ነው። ለአብነት ያህልም የዜማችንን ጉዳይ መመልከት እንችላለን። ቅዱስ ያሬድን በማድነቅና ከእግዚአብሔር የተሰጠ ዜማ አለን በማለት ብቻ ልንጠቀም አንችልም። ከዜማው ተጠቅመናል ማለት የምንችለው ስንማረውና ስንጸልይበት ከእግዚአብሔር እንደተቀበል ነው መልሰን ወደ እግዚአብሔር ጸሎት፣ ምስጋና፣ ስዕለት፣ አስተብቆት ስናደርግ ነው። በዚህ ጊዜ በእርግጥም ኢትዮጵያ እጆቿን ወደ እግዚአብሔር አደረሰች ልንል እንችላለን። በሌላውም ዘርፍ እንዲሁ ነው። በትንክት ቢበዛ ታሪክ የሰሩ ሰዎችን ልናነሳል እንችላለን እንጂ እነርሱ ልንመስልና ከደግ ስራቸውም ልንሳተፍ ስለማንችል አሁንም ቅዱስ ዮሐንስ ለአብርሃም ከነዚህ ድንጋዮች ልጅ ሊያነሳለት ይችላል እንዳለ ጸጋው ለሌላው ተላልፎ ሊሰጥ ይችላል። ሌላው ንስሐ የሚያስፈልገው ደግሞ ምድራችን ስለሞላው ሐሰተኝነት ነው። ዛሬ ሰው ከውሸቱ ብዛት የተነሳ ከከባቢ አየር 78% ሸፍኗል የሚባለው ናይትሮጅን ሙሉ በሙሉ በሐሰት የተተካ ይመስል ወደ ውስጥም ሆነ ወደ ውጭ የምንተነፍሰው አየር ከግማሽ በላይ የሚሆነው ሐሰት ሆኗል። በዚህ ምክንያት አንዱ የተናገረውን ሌላው የሚረዳው በትንታኔ ሆኗል። እንዲህ ያለው እንዲህ ስለሆነ ነው በማለት ሐሰት ብዙዎቻችንን ከመዋሃዱ የተነሳ የባህሪ ገንዘባችን መስሏል። ይህም ስንዋሽ ባለመደንቀታችን ይታወቃል። ከተማረውም ካልተማረውም፣ ከልሂቁም ከደቂቁም፣ ከከተሜውም ከገጠሬውም፣ ቤተ ክርስቲያን ከመሄደውም ከማሄደውም፣ ከስዩማኑም ወይም ከተሾሙት፣ ከመሀይማኑም ወይም ከተራው ህዝብ ብዙ ሰው በሐሰት ተወቅቶ ወድቋል። ሰባኪውም ከሚሰብከው አንዱን እንኳን ለራሱ የማይሰማ እስኪመስል ደርሷል። ዘማሪውም ለሌሎች እንጂ ለራሱ የሚያደምጥ አይመስልም። አወዳሹና ቀዳሹም እንዲሁ። ስለዚህ ይህ በሐሰት የጎሰቆለ ሰውነታችን በንስሐ መታደስ እንደገናም መሰራት ይኖርበታል። መንፈሳዊ ቤት ለመሆን ተሰሩ። በልባችሁ መታደስ ተለወጡ። የሚጠፋውን አሮጌውን ሰው አስወግዱ። በአእምሯችሁ መንፈስ ታደሱ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ተብለን ታዘናልና 1 ጴጥሮስ 2:5፣ ሮሜ 12:2፣ ኤፌሶን 4:25። ሕይወቴ ቢመራ ጌታ በቃል ጣፋጭ ይሆን ነበር ያድሰኝ ፍቅርህ። በሁለተኛነት ሊነሳ የሚገባው እኩይ ምግባራችን ደግሞ ክህደት ነው። ዛሬ የስራ ባልደረባውን ባልንጀራውን የማይከዳ ምን ያህሉ ይሆን? የተናገረውን የማያጥፍ የገባውን ኪዳን የማይሽር ስንቱ ይሆን? ሐዋርያው ግን ይህንንና ሌላውንም ምግባራችንን አስመልክቶ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ሲል በሰፊው አስረድቷል። 2 ጢሞቴዎስ 3:1-5። እንግዲህ ከእነዚህ ሁሉ እንድንላቀቅ ንስሐ መግባት አለብን። ካለበለዚያ ቅዱስ ዮሐንስ እንደተናገረው ምሳር ከዛፉ ስር ተቀምጧል። በእርግጥ ንስሐ ልንገባባቸው የሚያስፈልጉን ጉዳዮች እነዚህ ብቻ አይደሉም። ይሁን እንጂ ለማሳየነት ያህል የተጠቀሱት በቂዎች ስለሆኑ ወደ ሌላው ነጥብ እንሸጋገር። አዲሱን አመት አመተ እርቅም ማድረግ ይጠበቅብናል። የዛሬ ክርስቲያኖች ጌታችን በወንጌል እንደተናገረው ጠላቶቻችንን ቀርቶ ወዳጆቻችንን መውደድ አቅቶናል። በጸቡም በኩል ቢሆን እንኳን ከሌሎቹ ከራሳችንም ጋር ተጣልተናል። ስለዚህ ራሳችንን ከራሳችን፣ ከዚያ በኋላ ደግሞ እርስ በርሳችን፣ ጎረቤት ከጎረቤቱ፣ ከወዳጁም ከጠላቱም፣ ከተቀያየምነው ሁሉ ጋር፣ በመጨረሻም ከእግዚአብሔር ጋር መታረቅ ይኖርብናል። የመጀመሪያው እርቅ ከራሳችን ጋር መሆን አለበት ብለናል። ሆኖም ግን ዛሬ ብዙ ሰው ከራሱ ጋር የተጣላ ላይመስለው ይችላል። ነገር ግን የሚሰራውንና አኗኗሩን ቢመረምረው ቀስ እያለ ሊረዳው ይችላል። ከራሱ ጋር መጣላቱን ያወቀ ደግሞ እንደ ጠፋው ልጅ ወደ ልቡ መመለሱ አይቀሬ ነው። ሉቃስ 15:11-24። ወደ ልብ መመለስ ደግሞ ከራስ ጋር መታረቅ ነው። ሰው ወደ ልቡ ከተመለሰ ወደ ሌሎች ሰዎችም ለይቅርታና ለእርቅ ይመለሳል። የዘመናችን ትውልድ ከገሌ ጋር ታረቅ ሲሉት ምን ይቀርብኛል ይላል። ይህ ማለት ግን የሚያገናኝ ጥቅም ከሌለ ሰላምና እርቅ ገደል ይግቡ እንደማለት ነው። ይህም ገና ከራስ ጋር አለመታረቅ እንዳለ ወደ ልቡና ለመመለስም ከባድ እንደሆነብን የሚያሳይ ነው። እንዲህ አይነት ሰዎች እየቆዩ ሲሄዱ ምክር እንኳን የማይቀበሉ ይሆናሉ። ከዚህ ሁሉ መንፈሳዊ ደዌ ለመገላገል የዚህ አመት የመጀመሪያ ስራችን ከራሳችን ጋር መታረቅ፣ ከዚያም ከሌሎቹ ጋር መታረቅ መሆን አለበት። መታረቅ አንድ ጉዳይ ላይ ተነጋግሮ ያንን ችግር በሽምግልና መፍታትን ብቻ አይመለከትም። እንዲያውም ውስጣችን ያለውን የጥላቻ ሾክ ነቅሎ መጣልን የሚመለከት ነው። ሳያውቁን የምንጠላቸውን፣ በሀሜት በወሬ የተጸየፍናቸውን፣ በአካባቢ በዘር በቋንቋ የራቅናቸውን፣ አሻግረን የጎሪጥ የምናያቸውን ሁሉ በሰላምና በፍቅር መመልከት የሚቻለን ከውስጣችን ያለውን የክፉ ነገር እርሾ ስናስወግደው ነው። ከራስ ጋር መታረቅ ማለት ይህ ነውና።
አቤቱ ደግ ሰው አልቋልና አልቋልና፣ ከምድርም ፍቅር ጠፍቷልና ጠፍቷልና፣ እንደ ቸርነት አድነን አድነን፣ በደላችንን አትቁጠር አትቁጠር።
ያለፈው ዘመን ይበቃል እንዳለ ቅዱስ ጴጥሮስ በቀጠሮ ያሳለፍንበት ያለፈው ዘመን ይበቃናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3። ይህ ባልሆነበት በየአመቱ ቅዱስ ዮሐንስ ብንል ስሙ ብቻ አይጠቅመንም። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን የአዋጅ ነጋሪውን ቃል መተርጎምም ያስፈልጋል። ስለዚህ ይህንን አዲስ አመት አመተ ንስሐና አመተ እርቅ አድርገነው በአዲስ ሰውነት እንግባበት።